በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓ.ም። የቡድን ቅጣት በወታደሩ ቤት ውስጥ የተለመደ ነው። ሐሳቡ አንዳንድ ሰዎች ጥፋት ሊፈጽሙ ቢያስቡ ጥፋቱን በፈጸሙት በነሱ ላይ ብቻ ሳይሆን በሌሎች ንጹሃን ጓደኞቻቸውም ላይ ጭምር ስለሆነ ሌሎች እንዳይቀጡ አድርገው ጥፋት ከማጥፋት ይቆጠባሉ ወይም አጥፊዎቹ ጥቂት ስለሆኑ የማያጠፉት እስረኞች ተጽዕኖ ስለሚበዛ የጓደኞቻቸውን ተጽዕኖ ፈርተው አያጠፉም ተብሎ ይመክረኛል። በተለይ የቡድን ቅጣት ሲነሳ የሚታየኝ በቤተሰብ ጥየቃ ወቅት የሚደረገው ነበር። በደርግ ዘመን በወታደር ፖሊስ እስር ቤትና በአራተኛ ክፍለ ጦር እስር ቤት ውስጥ በነበርኩበት ወቅት የፖለቲካ እስረኞች በአመት አንድ ጊዜ ለአስር ደቂቃ አራት የቤተሰብ አባሎቻቸውን የእስር ቤቱ ኃላፊና አጃቢ ወታደሮች ባሉበት ማየትና ማነጋገር ይፈቀድላቸው ነበር። አስቡት፣ ለአንድ አመት ያላያችኋቸውን ቤተሰቦቻችሁን ሚስት፣ እናት፣ እህት፣ ወንድም የመሳሰሉትን ለአስር ደቂቃ ብቻ ስታገኙ ጊዜውን እኩል ብታካፍሏቸው እያንዳንዳቸው 2 ደቂቃ ተኩል ነው የሚደርሳቸው ማለት ነው። በተለይ እንደ እናት፣ እህትና ሚስት ከመሳሰሉት ጋር በጠመንጃ ታጅባችሁ ስትገናኙ በጣም ጠንካራ አይነቶች ካልሆኑ 1-2 ደቂቃዎች በእነሱ ለቅሶ ነው የሚጠፋው። ከዚያ በተረፉት ደቂቃዎች ደግሞ ምን ያህል እንደምትነጋገሩ እግዚአብሔር ይወቀው። በእስረኛው በኩል መቼም ቤተሰብ ለመጠየቅ ለዚያች ለአስር ደቂቃ የሚደረገው ዝግጅት የሚያስገርም ነበር። ካለባበስ ጀምሮ መጨነቅ ነው። እንደዚህ ለብሼ ቢያዩኝ ያዝኑ ይሆን ተብሎ በደንብ መልበስ፣ መለጫጨት ሁሉ አለ። አንዳንዱ ሰው ደግሞ እዚያ ሲደርስ ያሰበው ሁሉ ስለሚጠፋው የሚያነጋግራቸውን ነገር ለማስታወስ በብጣሽ ወረቀት ማስታወሻ ይዞ የሚሄድም አለ። በቤተሰብ ጥየቃ እስረኛው ተጠርቶ ከመሄዱ በፊት ነው የሚጠይቁት ሰዎች እስር ቤቱ ኃላፊ ቢሮ ገብተው ተቀምጠው የሚጠብቁት። የእስር ቤቱ ኃላፊ ከጠረጴዛው አናት ይቀመጥና ቤተሰቦች በአንድ በኩል በተርታ ሲቀመጡ እስረኛው ታጅቦ ከመጣ በኋላ በሰላምታው ወቅት ምንም ነገር እንዳይቀባበሉ እየተጠበቀ ሰላምታ ተለዋውጦ በጠረጴዛው ሌላ በኩል ከሚጠይቁት ሰዎች ፊት ለፊት ይቀመጣል። ከዚያ የእስር ቤቱ ኃላፊ የተፈቀደው የመጠየቂያ ጊዜ 10 ደቂቃ ብቻ መሆኑን ተናግሮ ሰዓቱን አስተካክሎ ልክ ሩጫ እንደሚወዳደር ሰው ጀምሩ ይላል። ከዚያ የሚያለቅሰውም እያለቀሰ የበረታውም እንባውን ተቆጣጥሮ ሰላምታ መለዋወጥ ይጀመራል። እዚያ መካከል የአንዳንድ ሰዎች ስም ከተነሳ የእስር ቤቱ ኃላፊዎች የሰዎች ስም ማንሳት ክልክል እንደሆነ ጣልቃ ገብቶ ያስጠነቅቃል። እንዲሁ እያለ ያቺ ደቂቃ ልክ ስትደርስ የእስር ቤቱ ኃላፊ ጠረጴዛውን በመዳፉ መጥቶ አቁሙ ይላል። የተጀመረ አረፍተ ነገር እንኳ አያስጨርስም። ብድግ ብሎ ዘወር ብሎ ቢመለከቱ እንደ ሎጥ ሚስት የጨው አምድ ሆኖ ይቀር ይመስል ፊት ላይ ያለውን ሐዘን ቤተሰብ እንዳይ ዋጥ አድርጎ ተነስቶ መውጣት ነው። ታዲያ ያ ግንኙነት ልክ ቅዠት ነው የሚመስለው። አንዳንድ ጊዜ ከተመለስኩ በኋላ የጠየቁኝ ሰዎች ምን አይነት ልብስ ለብሰው እንደነበር እንኳ ማስታወስ አልችልም። ለቤተሰብ መጠየቂያ የተመደበው ቀን በሳምንት አንድ ቀን ከሰዓት በኋላ ሲሆን አንድ ቀን ከአራት ወይም ከአምስት ሰዎች በላይ ቤተሰብ ስለማያዩ በጣም ጥብቅ የሆነ ፕሮግራም ወጥቶ ነው የሚሰጠን። ስለዚህ ማ መቼ ቤተሰቡን እንደሚያይ ቀደም ብሎ ፕሮግራሙ ይነገረናል። ግን በቅድሚያ የሚጠይቁንን ሰዎች ስም ዝርዝር አሳውቀን ስማቸው ለአብዮታዊ ዘመቻና ጥበቃ መምሪያ ቀርቦ መጽደቅ አለበት ይሉናል። የቱን ያህል እውነት እንደሆነ ወይም ለማስፈራራት ይሁን ግን አላውቅም። በዚህ የቤተሰብ የመገናኛ ጊዜ አንዳንድ በጣም ትልልቅ ሰዎች ብለን እናከብራቸው የነበሩ ራሳቸውን መቆጣጠር አቅቷቸው ሲመለሱ ልክ እንደ ትንሽ ልጅ ስቅስቅ ብለው ሲያለሱ፣ አንዳንዶቹ ደግሞ ይህንን ሁኔታ ለመቋቋም አለመቻላቸውን በማወቅ ለአስር ደቂቃ አይቻቸው ናፍቆቴንና ሰቀቀኔን ከመጨመር ባላያቸው ይሻለኛል ብለው የማይገናኙና አንዳንዶቹ ደግሞ ግድ የለም አንዴ ማየት ይፈቀድልኝ እንጂ የማደርገውን አውቃለሁ ብለው ዘመዶቻቸውን ለመገናኘት ሄደው የመጠየቂያ ሰዓቱ አልቆ እንዲያቆሙ ሲነገራቸው አሻፈረን ብለው ለ15ም ሆነ ለ20 ደቂቃ ያህል ቆይተውና የሰው ስም ማንሳት ክልክል ነው ተብሎ የተላለፈውን መመሪያ ጥሰው ለቤተሰቦቻቸው እባክህን ኮሎኔል እገሌን ወይም ሻለቃ እገሌን ጉዳይን እንዲያማልደኝ ንገርልኝ ብለው ህጉን ሁሉ ጥሰው የሚመለሱ አሉ። ይህንን በሚያደርጉበት ወቅት ሁሉ የእስር ቤቱ ኃላፊ ሰዓት አልፏል አቁሙ እያለ አልፎ አልፎ ከማስጠንቀቅ በስተቀር ሌላ ምንም የኃይል እርምጃ አይወስድም። ዱብዳውና ማዕቱ የሚመጣው ጠያቂው ሰው ከተመለሰ በኋላ ነው። በዕለቱ ከሚገናኙት ሰዎች መካከል የመጨረሻው ከሆነ ደግ፣ ያለበለዚያ ግን ከሱ ቀጥለው የሚገናኙ ሰዎች ለብሰውና ተዘጋጃጅተው በጉጉት ተራቸውን እየጠበቁ ወዲያው እሱ ጨርሶ እንደተመለሰ ወታደሮች መጥተው የሚከተለውን ተረኛ ጠርተው አጅበው መውሰዳቸው ቀርቶ የእስር ቤቱ ኃላፊ ሻለቃ ይመጣና በጠቅላላ እስር ክፍል ውስጥ ያሉትን እስረኞች እንዲሰበሰቡ ያዛል። ከዚያም ቤተሰብ መጠየቅ ተፈቅዶልን እንደነበረና ነገር ግን በደንቡ መሰረት ልንጠቀምበት ባለመቻላችንና ቀደም ብሎ ቤተሰቡን ሊገናኝ ሄዶ የነበረው እስረኛ ለሰዓቱ እንዲያቆም ተነግሮት ሰዓቱን ስላሳለፈ የተሰጠንን መብት በአግባቡ መጠቀም ባለመቻላችን ከዛሬ ጀምሮ ሌላ ተለዋጭ ትዕዛዝ እስከተሰጠ ድረስ ከቤተሰብ ጋር መገናኘት ላልተወሰነ ጊዜ የታገደ መሆኑን ያረዳንና ይመለሳል። በእንደዚህ አይነቱ የቡድን ቅጣት ጊዜ እጅግ በጣም የሚያሳዝኑኝ ከዚያ ሰው ቀጥሎ በዚያው ቀን ቤተሰቦቻችንን እናገኛለን ብለው ተዘጋጅተው ተራ ይጠብቁ የነበሩ እስረኞች ናቸው። የሚገርመኝ ነገር ደግሞ የጥበቃ ክፍሉ ጭካኔ ነበር። አንዳንድ ሰዎች በዚያ ቀን እስረኛ ዘመዶቻቸውን ለመገናኘት ብለው ከአዲስ አበባ ውጭ ድረስ መጥተው ተራቸውን እየጠበቁ መሆናቸውን እያወቁ አይ ግድ የለም ለዛሬ ፕሮግራም ተይዞላቸው ቤተሰቦቻቸው ከሩቅ የመጡ ስለሆኑ ዛሬ የመጡት ይገናኙና ከሚቀጥለው ሳምንት ጀምሮ ቅጣቱ ተግባራዊ ይሁን የሚል አስተያየት እንኳን አያደርጉም ነበር። ቀደም ሲል እንደገለጽኩት እስር ቤቱ 5 የተለያዩ እስር ክፍሎች ያለው ቢሆንም እንኳ የጥየቃ ሰዓቱን ደንቡን ጥሶ ያስተላለፈው ሰው ከየትኛውም ክፍል ቢሆን ቅጣቱ ግን የሚተላለፈው በሁሉም በአምስቱም ክፍል በሚገኙ እስረኞች ላይ ነበር። የእስር ቤቱ ኃላፊ ይቺ አይነቷ ቅጣት እስረኛውን በጣም እንደምትሰማው ስለሚያውቅ በደንብ ነበር የሚጠቀምባት። እስረኛውም ቢሆን የዘመድ መጠየቅ ፈቃድ ሲጀመር ተጨንቆና ተጠቦ ዘመዶቻቸውን ለመገናኘት የሚሄዱትን እስረኞች በሰዓቱ እንዲጨርሱና የተከለከለ ጥያቄን እንዳያነሱ ለምኖና አስጠንቅቆ ነበር የሚልካቸው። ታዲያ አልፎ አልፎ አንዳንድ ራሳቸውን ወዳድ የሆኑ እስረኞች ህጉን ጥሰው በእነሱ ምክንያት ከዘመድ መተያየት ለተወሰነ ጊዜ ከታገደ ያ ለዚህ ምክንያት የሆነ እስረኛ ከሌሎች እስረኞች የሚደርስበት ወቀሳ፣ ስድብና ማዕቀብ ከፍተኛ ነው። ስለዚህ አብዛኛው እስረኛ የእስር ቤቱን ህግ ለማክበር ብሎ ሳይሆን የጓደኞቹን ቅጣት በመፍራት በሰዓቱ ይጨርስና ሌሎችንም ህጎች ያከብር ነበር። የስነኛ ቅጣት ደግሞ በዚያች በተወሰነችና አይግድልም እነዚህ ባያናግሩ ሌሎች የሚያናግሩ ይዘን ሄጄ እቀየጣለሁ የሚሉት ሌላ ምርጫ በሌለባት ጠባብ ቦታ ላይ የሚደረግ ማህበራዊ ማዕቀብ ስለሆነ በጣም ከባድ ነበር። የእስረኞችን ማህበራዊ ማዕቀብ ሳስብ ትዝ የሚሉኝ ነገሮች አሉ። የመጀመሪያውን እንኳ ራሴ ያልደረስኩበትም ግን መጀመሪያ ስልጣን ላይ የወጣ ዘመን ለአንድ ዓመት ያህል ታስሮ የተፈታ ዘመዴ ያጫወተኝ ነው። ደርግ ስልጣን እንደተቆናጠጠ ዘመን ከቤተ መንግሥት እስር ቤት የተረፉት ባለሥልጣኖች አራተኛ ክፍለ ጦር እስር ቤት ታስረው ነበር። እንዲያውም በእነሱ ነበር ለመጀመሪያ ጊዜ የአራተኛ ክፍለ ጦር ካምፕ እንደ እስር ቤት ማገልገል የጀመረው። ዘመኑ እስረኞች የደርጉን ጭካኔ ያልተረዱበት ጊዜ ስለነበር ገና ከመታሰራቸው አንዳንድ ሁኔታዎች እንዳልተሟሉላቸውና ጉዳያቸው በአስቸኳይ ተጣርቶ እንዲለቀቁ እየወተወቱ ስላስቸገሩና ደርግም ገና ተመቻችቶ ስልጣን ኮርቻ ላይ መፈናጠጡን ገና እርግጠኛ ያልሆነበት ዘመን ስለነበር አንድ ሶስት የደርግ አባላት እስር ቤቱ ድረስ ሄደው እንዲያነጋግሯቸው ይላካሉ። ክቡራኑ የደርግ አባላት ገና ከእስር ክፍል ውስጥ ሲገቡ ቀልባቸውን የሳበው መብታቸውን ተገፈውና ከትልቅ የስልጣን ቦታቸው ተዋርደው እዛ የታሰሩት አዛውንቶችና የቀድሞ ባለስልጣናት ሳይሆኑ ገና መታሰራቸውና ሀብታቸው እንዳለ እና የቤተሰቦቻቸውን ጉልበት ያልደከመ በመሆኑ በገፍ የመጣላቸውና ጠረጴዛ ላይ የተደረደረው ምግብና ፍራፍሬ ነበር። ያ ዘመዴ እንዳጫወተኝ በክፍል ውስጥ የሚገኙት እስረኞች በሙሉ የመጣላቸውን ፍራፍሬ በጋራ ስለሚጠቀሙበት ብዙ ብርቱካኑ፣ ወይኑና መንደሪኑ ሁሉ መካከል ከሚገኝ ጠረጴዛ ላይ ተከምሮ ነበር። ከዚያ እስረኞች ማነጋገር ተጀምሮ የደረሰባቸውን በደል ዘርዝረው ቶሎ ውሳኔ እንዲሰጣቸው አስተዛዝነውና አስፈራርተውም ጭምር ጥያቄያቸውን ያቀርባሉ። ያነጋግሯቸው ከመጡት ሶስት የደርግ አባላት መካከል አንዱ ያንን ሁሉ በገፍ የመጣ ፍራፍሬ ሲያይ ምን ጎደለባችሁና ነው እዚህ በዚህ ሁኔታ እየኖራችሁ ጉዳያችን አልታየልንም እያላችሁ የምታስቸግሩት? አሁን ይሄ እስር ቤት መሆኑ ነው? ባምቢት ነው እንጂ ብሎ ተቆጥቶ የአራተኛ ክፍለ ጦር እስር ቤት በወቅቱ ዝነኛ ከነበረው ሱፐርማርኬት ጋር አነጣጥሮ አርፈው ተቀምጠው ውሳኔያቸውን በትዕግስት እንዲጠባበቁ አስጠንቅቋቸው ይሄዳል። ከሄደ በኋላ ብዙውን ሰው ያሳዘነውና ያናደደው ዋናውን ነፃነታቸውን የመገፈፋቸውና ፍትህ ማጣታቸውን ሳይ ጠረጴዛ ላይ የተደረደረውን ፍራፍሬ ተመልክቶ ምንም እንዳልጎደለባቸው ተችቶ መሄዱ ነበር። በወቅቱ እዚያ ክፍል የነበሩና ይህን አነጋገሩን የሰሙ እስረኞች ሰውየውን ሁልጊዜ ነበር በክፉነቱ የሚያስታውሱት። ክፍል 7 ይህ ሁኔታ ካለፈ ከጥቂት ሳምንታት በኋላ ደርግ እርስ በርሱ መፋተግ ይጀምርና ጥቂት የደርግ አባላት የተጣለባቸውን የአገር መምራት ኃላፊነት ዘንግተው ቁማር ሲጫወቱ በመገኘታቸው ከደርግ አባልነታቸው ተሰርዘው ታስረዋል የሚል መግለጫ በደርግ ይሰጥና ያ የአራተኛ ክፍለ ጦር እስር ቤትን ባምቢስ ነው ብሎ የተቸ የደርግ አባል በቁማርተኞቹ መካከል አንዱ ኑሮ እንዲታሰር ታጅቦ ወደ አራተኛ ክፍለ ጦር እስር ቤት ይላካል። የሚያስደንቀው ነገር ደግሞ ካሉት ሁሉ የእስር ክፍሎች መካከል እዚያችው የእብሪት አስተያየቱን የሰጠባት ክፍል መመደቡ ነበር። ልክ እግሩ እስር ክፍሉ ሲገባ ያ ሁሉ በዚያ በከፋ አነጋገሩ ሲበሳጭ የነበረ እስረኛ አንድ ላይ አጨብጭቦ እንኳን ወደ ባምቢስ ደህና መጣ ብሎ ከተሳለቀበት በኋላ ጊዜው አመሻሽ ላይ ስለነበረና ቤተሰቡም መታሰሩን አልሰማ ስለነበረና የሚያነጥፈው ፍራሽም ሆነ ከላይ የሚደረበው የብርድ ልብስ ስላልመጣለት አንድም እስረኛ ሊረዳው ፈቃደኛ ሳይሆን በመቅረቱ መሬት ባዶ ሲሚንቶ ላይ ጫማውን ትራስ አድርጎ ኮቱን እንደ ብርድ ልብስ ለብሶ ማደሩንና በዚያ እስር ክፍል ባሳለፈው የእስራት ዘመኑ ሙሉ መጠሪያ ስሙ ባምቢስ እንደነበረ እዚያው ታስሮ የነበር አንድ ዘመዴ አጫውቶኛል። እስረኞች የሚጠሉትን ያህል ከወደዱ ደግሞ በዚያችው ባለቻቸው ትንሽ ነገር እንኳ እንዴት እንደሚያስተናግዱና እንደሚንከባከቡ ሌላው የሚገርመኝ ነገር ነበር። በአንድ ወቅት አንድ ወር ባልሞላ ጊዜ ውስጥ ሁለት የአየር ኃይል መኮንኖች ታስረው መጥተው ያየሁት ምስስር ጥሩ ትምህርት ነበር። መቼም ደርግ ከወዳጁ አይከርም። በአንድ ወቅት በጣም ቅርብ ሆነው ሲሰሩ የነበሩ አንድ ቀን ወለፍ ሲያደርገው ይዞርባቸውና የሰሩትንም ያልሰሩትንም ወንጀል ለጥፎባቸውና አዋርዶ ለቃቅሞ እስር ቤት መላኩ የማይቀር ክስተት ነበር። ታዲያ በአብዛኛው ያየሁት በውጭ በነጻነት ከደርግ ጋር አብረው በነበሩበት ዘመን የእንጀራ ወይም የሥራ አላፊነት ጉዳይ ሆኖባቸው ሳይሆን እንወደድ ብለው የደርግን ማሞካሸት እናገኛለን ብለው ሥልጣናቸውን ከመጠኑ በላይ አሳልፈው ሰው ሲበድሉ ሲያጉላሉና ሲያሰቃዩ የነበሩ ሰዎችና ሌላ ምርጫ አጥተውና ሥራቸው ሆኖባቸው በአግባቡ ሲሰሩ የነበሩ ሰዎች የመታሰር አጋጣሚ ደርሶባቸው እስር ቤት ሲገቡ እስረኛው ስለ ማንነታቸው የሚያውቅ ከሆነ አቀባበሉ እንደ ሰውየው ሁኔታ የተለያየ ይሆናል። በአንድ ወቅት አንድ የአየር ኃይል የሄሊኮፕተር ፓይለት የነበረ ሻለቃ ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ሻለቃው እምብዛም የፖለቲካ ሰው አልነበረም። ጨዋታና በመጠጥ መዝናናት የሚወድ አይነት ስለነበር አንድ ቀን እንደዚሁ ትንሽ ፉት ሲል ብሶቱ ሁሉ ይገነፍልበትና ታላቁን ደርግ እዚያው ባንኮኒ ላይ እያጠለጠለ ይዳፈራል። እዚያው መጠጥ ቤት ብርጭቆውን ፉት እያለ ማን ምን ይልና ወሬ አግኝቼ አንጠልጥዬ እሄድ ይሆን ብሎ ጆሮውን ጥሎ ይጠባበቅ የነበረ ወሬ ራበው መንጠቆ ሰላይ ያችኑ የሰማትን ጨማምሮና አጋኖ ሪፖርት ያቀርብበትና ሻለቃ አገራ ማን ነው ብሎ ሞከታው ቢበርድለትም የዞረው ድምር ግን ራሱን እየፈለጠው በማግስቱ ወደ ሥራው ሲገባ ላለው መንግስት የሚያሰጋና ጦሩን የሚያነሳሳ ንግግር ተናግረሃል ተብሎ ይታሰርና ወደ አራተኛ ክፍለ ጦር እስር ቤት ይላካል። መቼም አዲስ እስረኛ ሲመጣ ወሬው እንደ ሰደድ እሳት ነው ወዲያው ካንዱ ክፍል ወደ ሌላው የሚዳረሰውና እስረኛው ማን እንደሆነና በምን እንደታሰረ ሁሉም ክፍል አወቀው። ወዲያው የአየር ኃይል እስረኞች በማዕረጉ እንኳ ሳይሆን በስሙ እየጠሩ እንትና እኮ ታስሮ መጣ ሲሉ ሁሉም እንዴት እንዳዘነለትና እንደከበበው በጭራሽ አይረሳኝም። እሱም በጣም ተግባቢና ጨዋታ የሚያውቅ ሰው ስለነበረ ሁሉም ከቦት አንተ ደግሞ ምን አርጋቸው ነው የሚያስሩ እያለ ሲያዋክበው ምን አደርጋቸዋለሁ ያው ትንሽ ፉት ብዬ ነበር ምን እንዳልኩም አላስታውሰውም ብቻ ፖለቲካ ተናገርክ ብለው አመጡኝ። እኔማ ፖለቲካ ምን አውቃለሁ? ስለ ፖለቲካ ከሚጠይቁኝ ደብረዘይት ከተማ ውስጥ ስላሉት ቡና ቤቶችና ስለተለያዩ የውስኪ አይነቶች ጥራት ቢጠይቁኝ የበለጠ አስረዳቸው ነበር እያለ ያስቀን ነበር። ከዚያማ መስተንግዶው የሚገርም ነበር። ግማሹ ያችኑ ማታ ለራሱ ለዳቦ ማማጊያ አስተርፎ ያስቀመጣትን አንድ ኩባያ ሻይ ያመጣል። አንዳንዱ ደግሞ አንዳንድ እስረኞች ተፈተው ሲሄዱ የተውለትን ፍራሽ ከራሱ ፍራሽ ስር ዘርጥቶ አውጥቶ መኝታውን ያዘጋጅለታል። አንዳንዱ ደግሞ በቃ ራት ከኔ ጋር ነው የምትበላው ብሎ የተረፈው ይመስል ከዚያችው ራሱን ከማታጠገብ ራሱ ላይ ያካፍል ይጋብዛል። ብቻ ምን አለፋችሁ እንደዚሁ እንደተከበበና ስለ አየር ኃይል፣ ስለ አዲስ አበባ ከተማ፣ ስለ ደብረ ዘይት ቡና ቤቶች ከአየር ኃይል ማ የት እንደደረሰ ማን እንደሞተ ማን እንደተሰደደ ማን እንደተሾመ ማን እንደተሻረ ያጫውተን የመኝታ ሰዓት ደርሶ ተኛ። ሻለቃውን ለየት ያለ ጥያቄ የጠየቀው ሰው ቢኖር አንድ የመሐንዲስ ወታደር ነበር። ይህ ወታደር ስለ እስረኛ በጣም ለየት ያለ አመለካከት ነበረው። እንደሱ አመለካከት እኛ እስረኞች ለብዙ ጊዜ አብረን የቆየንና ዘወትር የምንተያይና የምንገናኝ ስለሆነ አንዳችን በሌላው ላይ ያለውን ለውጥ ልናስተውል አንችልም። እንዲያውም አንዳንዶቻችን እዚህ እስር ቤት የምናደርገውን ነገር እውጭ ብናደርግ እብድ ነው ልንባል እንችላለን። እርስ በርሳችን ግን አንድ አይነት ሰዎች ስለሆን አንዳችን ለሌላው የምንሰጠው ምስክርነት ትክክል ላይሆን ይችላል ብሎ ስለሚያም መቼም አዲስ እስረኛ ወደ አራተኛ ክፍለ ጦር እስር ቤት የሚመጣው በስንት ጊዜ አንዴ ስለሆነ መጀመሪያ ተሽቀዳድ መሄዱ አዲስ የገባን እስረኛ አነጋግሮ ለመሆኑ ስታይኝ ጤነኛ ሰው መስላለሁ ብሎ አዲሱን እስረኛ የሚያስደነግጥ ጥያቄ ነበር የሚጠይቀው። እንደለመደው ሻለቃን ጠይቆት እንዴ ምን ሆንከና አንተ? እውጭ ያለው ሰው ነው በችግርና በመከራ አበደው እንጂ እዚህ ሁሉም ሰው በጣም ደህና ሆኖ ነው ያየሁት። በተለይ ብዙዎቻችሁን ከድሮ ጀምሮ ስለማውቃችሁ እናንተ እውጭ ያለው ሰው በጣም የተሻላችሁ ናችሁ ብሎ አስደስቶታል። ይህ ወታደር አዲስ እስረኛ ሲመጣ ይህንኑ ጥያቄውን አቅርቦ ደህንነቱን አዲስ የመጣው እስረኛ ካረጋገጠለት እንግዲህ ለአንድ ዓመት ክላውዶ ተደርጌ ደህንነቴን አረጋግጫለሁ ብሎ በጣም ደስ ይለው ነበር። ሻለቃ እውነትም የፖለቲካ ሰው አለመሆኑ በሁሉም ዘንድ የታወቀ ስለነበር ያችን ማስደንገጫ እስራት ለጥቂት ወራት ከቀመጠ በኋላ ተፈቶ ተለየን። በአንድ በኩል መፈታቱ እስረኞችን በጣም ቢያስደስተንም በጣም ጨዋታ አዋቂና ተግባቢ ሰው ስለነበረ መለየቱ ግን በጣም ነበር የተሰማን። እሱም የእስር ቤቷን ህይወትና ችግር ስለቀመሳት አንድ ሁለት ወራት ያህል አልፎ አልፎ ብቅ እያለ ምንም እንኳ መግባት ባይፈቀድለትም ምግብ በሚያቀርቡ ቤተሰቦች በኩል ሲጋራና ፍራፍሬ እየላከ ሲጠይቀን ነበር። በአንጻሩ ደግሞ አንድ ከደርግ ጋር በቅርብ ሲሰራ የነበረና እንዲያውም የፖለቲካ ትምህርት እንዲከታተል ወደ ወዳጅ አገር ተልኮና ተመልሶ ከፍተኛ የፖለቲካ ኮሚሳርነት ቦታ ተሰጥቶት ሲያስር ሲፈታ ነበር አንድ የአየር ኃይል ሻምበል ቀን ጎሎበት ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ገና የውጭው የቆርቆሮ በር ከፈት ብሎ ያንን የአየር ኃይል ጃኬቱን እንዳጠለቀ በዘቦች ታጅቦ ሲገባ ያየው የአየር ኃይል ባልደረባ ገና ሳይገባ በፊት ታስሮ መምጣቱን ለእስረኛው አዳረሰው። የሚያውቁት ሁሉ እንዴት መታሰሩ ደስ እንዳላቸው የሚያስደንቅ ነው። በጣም ነው የፈነደቁት። ወዲያው ለማናውቀው ይሄ ሰው ብዙ ሰዎችን ያሳሰረና ያስገደደ አረመኔ መሆኑ ተገለጸልንና አንድ ሰው እንዳናግረው ተባለ። ሲገባ ልክ ምንም አዲስ ነገር እንዳልሆነ ሁሉ ማንም ቀና ብሎ እንኳ ሳያየው ሁሉም የሚያነበው እያነበበ የሚማረውም እየተማረ የሚያስተምረው እያስተማረ ስራውን ቀጠለ። ማን አነጋግሮ እዚህ አረፍ በል ቦታ ይሄ ነው ይበለው፣ ሁሉም ዝም አለው። አንድ ባዶ የሆነች ሶስት እግር በርጭማ ቢጤ አግኝቶ ሳብ አድርጎ ሊቀመጥ ሲል የበርጭማዋ ባለቤት የሆነ እስረኛ መጣና ይቅርታ ወንበሬን ልቀጥልኝ ብሎ ዘፍጦ ወሰደበት። ከዚያ ትንሽ ጊዜ እንደመቆም አለና የሚያደርገው ሲያጣ ዝም ብሎ መንኮራደድ ቀጠለ። ያው ክፍል የነበሩትን የአየር ኃይል ባልደረባዎች በሙሉ ቢያውቃቸውም ጠጋ ብሎ ሰላም ቢላቸውም መልስ የሚሰጠው አጣ። ከዚያ ነገሩ የአድማ እንደሆነ ተረድቶ ነው መሰለኝ እሱም በተራው ማንም እንደሌለና ብቻውን እንደሆነ አድርጎ ክፍል ውስጥ መንጎራደድና በፉጨት መንጎራጎር ቀጠለ። የሚገርመው ነገር ግን ጌታውን የተማመነ ሙክት ላቱን ከደጃፍ አድራል እንዲሉ ሰውየው ከእናንተ አለቃ ለገሰ አስፋው ጋር የቅርብ ወዳጅና ታማኝ አገልጋይ ስለነበረ በቅርብ እንደሚወጣ በመተማመን የካድሬነት ስራውን ጀመረ። አንዳንድ ሰዎችን በግድ እየገፋ ለማነጋገር ሲሞክር አንዳንዶቹ እየፈሩ አንዳንዶቹ ደግሞ አዝነውለት እንደሆነ አይታወቅም ለአጭር ጊዜ ቢሆን አንዳንዴ ያነጋግሩት ጀመር። መጀመሪያ ይጠይቅ የነበረው ማን እንደነበረ ነበር። ከዚያ አንዳንድ ወሬኛ እነዚህ የኢሃፓ አባላት የነበሩ ናቸው፣ እነዚህ የመኢሶን አባላት የነበሩ ናቸው፣ እነዚህ ደግሞ የኤርትራ ተገንጣዮች ተብለው የታሰሩ ናቸው፣ እነዚህ ደግሞ ደጃዝማች ፊታውራሪ ናቸው የሚለውን መረጃ ሲሰጠው ጭራሽ እሱ ራሱ አስፈራሪ ሊሆን ፈልጎ መልእክቱ ለሁላችንም እንደሚደርስ አድርጎ ለነዚያው ለሚያዋሩት ሰዎች ለካስ አብዮት ብለን ውጭ የምንደክመው ከንቱ ነው፣ እርምጃም ቢሆን የምንወስደው በጥርንጫፎቹ ላይ ነው፣ ዋናዎቹ ግንዶች እዚህ ተደብቀው ተቀምጠው ብሎ የቁጭት አነጋገር ይናገራቸዋል። እነዚያ የሚያዋሩትም ቢሆኑ የተነገረውን አምጥተው ለማያናግሩት ሰዎች ማድረሳቸው ስለማይቀር ወሬው ወዲያው ተዳረሰ። መቼም ወሬ እስር ቤት ውስጥ እንዴት እንደሚዳረስ በጣም የሚያስደንቅ ነው። አንዳንድ ጊዜ ራስህ ያወራኸው ወሬ ወሪያው ዞሮ መጥቶ ከሌላ ሰው እንዳትይ ይወራልሃል። ተነበረው ጥላቻ ላይ ይህንን ማስፈራራት ጨመረበትና ጭራሽ ሰው ሁሉ አንክሮ ተፋው። ግን በአቋሙ ቀጠለበትና እንዲያውም እንደ መረጃ ሰራተኛ አንድ ሰው ባቢዮቱ ወይ በደርግ አባላትና በሊቀመንበሩ ታሾፈ ልክ እንደ ተራ የጠጅ ቤት የመረጃ ሰራተኛ የተናገረው ሰው እያየው ፊት ለፊቱ ቆሞ የማስታወሻ ደብተሩን አውጥቶ መጻፍና ማስፈራራት ጀመረ። አንዳንድ ጊዜ ደግሞ መኝታው ላይ ቁጭ ብሎ በጣም ብዙ ገጽ ጽፎ ሲጽፍና ሲደልድል ሲፈርዝ ይታይ ስለነበረ ሁላችንም በማን ላይ ምን ብሎ ጽፎ ይሆን? ማን ማንንስ ሲሆን የወነጀለው እያል የጻፈውን ነገር ለማወቅ በጣም እንጓጓ ነበር። በዚህ ሁኔታው ብዙ ሰዎች ይፈሩት ጀመር። እንዲያውም አንዳንዶቹ ደርግ ሆነ ብሎ እስረኞችን እንዲከታተል ነው የላከው ብለው ደመደሙና እሱ እየሰማ እርስ በርስ እንኳን የፖለቲካ ወሬና ደርግን ማንቋሸሽ ቀረ። ግን ብቸኝነቱ በጣም እየተሰማው መጣና አልፎ አልፎ ብቻውን መነጋገር ጀመረ። ይህንን ያየ እስረኛ ደግሞ አበደ እያለ ይስቅበት ጀመር። አንድ ቀን ድንገት ተጠርቶ ወደ ደርግ ጽሕፈት ቤት ሄደና ሳይመለስ ቀረ። ወደ ከሰዓት በኋላ ላይ የእስር ቤቱ ኃላፊ መጥቶ ሻምበሉ መፈታቱን ሲነግረን በጣም ብዙ እስረኛ ተደናገጠ። በተለይ ከእሱ ጋር የተጋጩና አንዳንድ እንደልባቸው መንግስትንና ባለስልጣናቱን ይሳደቡ የነበሩ በቃ አለቀልን ብለው ደመደሙ። መቼም ማንኛውም እስረኛ ሲፈታ ሮጦ የሚሄደው ወደ ቤቱ እንጂ እቃውን ለመውሰድ ወደ እስር ቤት ስላልሆነ ሻምበሉ ተመልሶ እስኪመጣና እቃውን እስከሚጠይቅ ጊዜ ስላገኘ መፈታቱን እንደሰማን የተወሰኑ ሰዎች ተመርጠው ሲጽፍ የነበረውን ነገር ለማወቅ ወረቀቱን እንዲያነቡና ለሌላው እስረኛ እንዲያቀርቡ ያው በድብቅ ተወሰነና ወረቀቱን ማንበብ ተያያዝን። የብዙዎቻችን ስም ማስታወሻ ደብተሩ ላይ ሰፍሯል፣ ግን ምንም ሌላ ዝርዝር የለውም። ምናልባት እሱ ራሱ ሲያነበው የሚያስታውሰው ነገር ይኖረው ይሆናል። ሌላው ብዙ ነገር ይጽፍ የነበረው ግን ስለተያዘበት ጉዳይና ጥፋተኛ ያለመሆኑን ለማሳመን ነው። አንድ አረፍተ ነገር ለመጻፍ ግን ስንት ጊዜ እንደሚፈርዝና እንደሚደልዝ ሳይ የቱን ያህል የተጨነቀና የፈራ መሆኑን በግልጽ አወቁ። የተከሰተበት ነገርም ቢሆን ቀላል ጉዳይ አይደለም። የሕግ የበላይነት ያለበት አገር ቢኖር ኖሮ በፖለቲካ እስረኝነት ሳይሆን በደረቅ ወንጀል ተከሶ መደበኛ ፍርድ ቤት መቅረብ ያለበት ነበር። አብዛኛውን ጊዜ የሚጽፈው ማመልከቻ አድራሻው ለጓድ ለገሰ አስፋው ሲሆን ይዘቱ ከሚያመለክትበት ጉዳይ ይበልጥ የቱን ያህል ለአብዮቱ አስተዋጽኦ እንዳበረከተ የራሱ ገድል የሚያሳይ ሲሆን ከአጻጻፉ ለመረዳት እንደሚቻለው ለገሰ አስፋው ጋር በጣም የቅርብ ግንኙነት እንዳለው ነው። ብዙ ቦታ ላይ ያደረገውን አስተዋጽኦ ከገለጸ በኋላ እርሶ በግል እንደሚያውቁት እያለ የለገሰን ምስክርነት ይጠቅሳል። ብቻ ምን አለፋችሁ ሰነዱን ስናነብና ሻምበሉ የተያዘው አንድ ሰው በመግደልና የሌላ ሰው አካል በማስገደሉ መሆኑን ስናውቅ ነገሩ በጣም ዘገነነ ነው። ታሪኩ ከሰነዱ እንደተረዳነውና አልፎ አልፎ ይቀርቡት ለነበሩት ሰዎችም የሰጠውን ፍንጭ በማገጣጠም ካገኘነው አንጻር ይህንን ይመስላል። ሻምበል በአንድ የሶሻሊስት አገር የፖለቲካ ትምህርት ሲከታተል ቆይቶ ከተመለሰ በኋላ የፖለቲካ ኮሚሳር ሆኖ ተመድቦ በተለያዩ ቦታዎች ሰርቷል። ከመያዙ በፊት ግን አዲስ አበባ ተዛውሮ የቀድሞ ፍልውሃ ሆቴል ውስጥ ለኢዮቤልዩ ቤተ መንግስት ጠጋን ቢል ብሎ ነው መሰለኝ እንደ ብዙዎቹ የፖለቲካ ሹሞች እየኖረ በፖለቲካ ኮሚሳርነት እያገለገለ ነበር። ሻምበሉ በጊዜው በጣም የታወቀና የተፈራ ሲሆን የአካባቢው የቀበሌ ሹሞችም ማንኛውንም በፍሎ አካባቢ የሚደረግ ሁኔታ ሁሉ ያሳውቁትና ያማክሩት ነበር። በአንድ ወቅት ሻምበል እዚያው ፍሎዋ ሆቴል ትንሽ ቢራ ጎንጨት ብሎ በእግሩ ለመዝናናት ወጣ ሲል የአብዮት ጠባቂዎች አንድ ምስኪን ሊስትሮ ይዘው እየደበደቡ ወደ ቀበሌው ጽሕፈት ቤት ሊወስዱ ሲሞክሩ ሊስትሮ ግን በአደባባይ እንደዚያ የደበደቡት ቀበሌ ቢደርሱማ እንዴት እንደሚያደርጉት ስላወቀ አንዴ እየተንከባለለ አንዳንዴ ደግሞ የአብዮት ጠባቂዎቹ እግር ላይ እየተጠመጠመ አስቸግሯቸው ሰው ሁሉ ከቦት ያይ ይደርሳል። ከዚያ የተሰበሰበውን ሰው መንገድ ካስለቀቀ በኋላ ሻምበል አንዱን ያብዮት ጠባቂ ነገሩ ምን እንደሆነ ተጠይቀው፣ ያብዮት ጠባቂው መቼም ታላቁ ኮሚሳር ጓድ ሻምበል ለችግሮች ሁሉ መፍትሄ እንደማያጡ በመገንዘብ በጠራርተኛነት ተጠርጥሮ ለጥያቄ ወደ ቀበሌ ጽህፈት ቤት ልንወስደው ብንሞክር አስቸግሮን ነው ብሎ ከሻምበል ተአምራዊ መፍትሄ በመጠበቅ አይናዩን በጉጉት ይመለከተዋል። ወዲያው ሻምበል ታዲያ ለዚህ ነው የምትቸገሩት ብሎ ከጎኑ ሽጉጡን ላስታብርጎ አውጥቶ ያንን ምስኪን ሊስትሮ በቦታው ላይ ባንድ ጥይት ግንባሩን ብሎ ይገለዋል። ከዚያ ሰውም ይበተናል። ሻምበል ለአብዮት ጠባቂዎቹ አብዮቱ የሚጠበቀው በእንደዚህ አይነት ቆራጥ እርምጃ እንጂ እያስታመሙ አለመሆኑ ሰፊ ትምህርት ሰጥቷቸው ጉዳዩን እንደዘረረ ወደ ሆቴሉ ይመለሳል። ግን አንድ ባይተዋር ሊስትሮ ሞተ ብሎ ማን ነው ባለጊዜው ሻምበል የሚጠይቀው? የዚያ የድሃ ሊስትሮ ደም የውሻ ደም ሆኖ ቀረ። ተረቱ ሲያጋልጥ ይቆምጣል አይደል የሚባለው? ሻምበሉ እንደለመደው እዚያ ብሎ አካባቢ ትንሽ ንጉስ ሆኖ ለትንሹ ለትልቁ እንደተጠራ መኖር ይቀጥላል። አንድ ቀን አንድ ከክፍለ ሀገር መጥቶ እዚያው ሁሉዋ ሆቴል ያረፈ እንግዳ ከሆቴሉ መታጠቢያ ክፍል ሰዓቱን ረስቶ ይወጣና እንዳስታወሰ ሮጦ ተመልሶ ቢፈልገው ሰዓቱን ያጣዋል። እኔ ከወጣው ወዲህ ሌላ ሰው ገብቶ ክፍል ውስጥ ስላልታጠበ የሆቴሉ ሰራተኞች እንጂ ሌላ ሰው ሊወስደው አይችልም ይልና ሰዓቴን አምጡ ብሎ ሰራተኞቹን አስጨንቆ ይይዛቸዋል። የሆቴሉ ኃላፊዎችም ነገሩን ሊሸፋፍኑ ቢሞክሩ ሰውየው ሰዓቴን ካላመጣችሁ ጉድ ይፈላል ብሎ ትችም ይላል። የዚህ ጊዜ አንዱ የሆቴሉ ሰራተኛ መቼም ለማንኛውም ችግር አብዮታዊ መፍትሄ የማያጡት ጓድ ኮሚሳር ሻምበል መሆናቸው ትውስ ይለውና ከዚያው ከሆቴል ክፍላቸው ድረስ ሂዶ አንድ ሰው ያልተወሰደበትን ሰዓት ተወሰደብኝ ብሎ ሰራተኞቹን እያስቸገራቸው እንደሆነና በዚህ ምክንያት ለሌሎች ጓዶች ይሰጥ የነበረው ቀልጣፋና አብዮታዊ አገልግሎት መጓተቱን ገልጾ የተለመደውን የማያዳግም መፍትሄ እንዲሰጣቸው ይጠይቀዋል። ሻምበልም እንኳን ችግር ተፈጥሮ መፍትሄ እንዲሰጥ ተጠይቆ ይቅርና ራሱ አነጥፎ ችግር ፈልጎም የሚያምንበትን አብዮታዊ መፍትሄ መስጠት የለመደበት ስለሆነ በአንዱ የሆቴል ሰራተኛ መሪነት ወደ ጭቅጭቁ ቦታ ሲደርስ ባለንብረቱ እንግዳና የሆቴሉ ሰራተኞች ሲጨቃጨቁ ይደርሳል። እሱን ሲያዩ ሁሉም ሰራተኞች እንደተበደሉ አድርገው ሲንጫጩ ሻምበል ቀበል ብሎ ነገሩ ምን እንደሆነ ሲጠይቅ እንግዳው ሻምበሉ የሆቴሉ ኃላፊ መስሎት ሰዓቱ ከመታጠቢያ ክፍል እንደተወሰደበትና ከሱ በኋላ ከሰራተኞቹ በስተቀር ሌላ ሰው ስላልገባ የወሰዱት ራሳቸው ስለሆኑ እንዲሰጡት እየጠየቃቸው መሆኑን ያስረዳዋል። ከዚያ ወደ ሰራተኞቹ ዘወር ብሎ በማሾፍ መልክ እናንተ መካከል የዚህን ሰው ሰዓት ያያለ ብሎ ሲጠይቃቸው ሁሉም በአንድነት አላየንም ብለው ሲመልሱ ሻምበል በሉ ወደ ስራችሁ ሂዱ ብሎ ያሰናብታቸዋል። እንግዳውም ነገሩ ትክክል ያለ መሆኑን ሲያውቅ አንተ ማንህና ነው የምታሰናብታቸው? ተፈትሸው መውሰድ ያለ መውሰዳቸው ሳይረጋገጥ ብሎ የጓድ ሻምበልን ቆራጥ ውሳኔ ጥያቄ ውስጥ አስገብቶ ይጋፋል። አቤት ጓድ፣ እሺ ጓድ መባል የለመደው ሻምበል በአክብሮትና በፍርሃት በሚመለከቱት የሆቴሉ ሰራተኞች ፊት ውሳኔውን የሚጋፋ ግለሰብ ማጋጠሙ ስልጣኑን የሚሸረሽርና ለወደፊት ለሌሎቹ መጥፎ አርአያ እንደሚሆን ስለተረዳ ለሁሉም ጥሩ ትምህርት ለመስጠት ሲል እንደለመደው እጁን ወደ ጎኑ ልኮ ያችን ከጎኑም ማጠፋ ሽጉጡን መዞ እንግዳውን ባንድ ጥይት ጉልበቱ ላይ መጥቶ ሲወድቅ ሰራተኞቹን ወደ ስራቸው እንዲሄዱ አመራር ሰጥቶ እየተጎማለለ ምንም እንዳልሆነ ሁሉ ወደ ቡና ቤቱ ይሄዳል። ምናልባት ሲመለከተው አለባበሱም ሆነ እዚያ ሆቴል ማረፉ ትንሽ ኃላፊነት ላይ ያለ ሰው ሊሆን ስለሚችል ብገለው ያስጠይቀኝ ይሆናል ብሎ ትንሽ ተጠራጥሮ ነው እንጂ ሻምበል እንኳን በጥይት ግንባር እንጂ እግር መጥቶ የሚተው ሰው አልነበረም። የተመታው ሰውም ስልክ ተደውሎ ፖሊስ ተጠርቶ ወደ ሆስፒታል ተወሰደና የዕለቱ ሻምበል ግዳይ በዚህ አበቃ። በጥይት የተመታው ሰው እግሩ በጣም ተጎድቶ ስለነበር ሆስፒታል ገብቶ አንድ እግሩን ተቆርጧል። ቡድና ጅራት ከወደ ኋላ ነው እንዲሉ የሻምበል ጣጣ የመጣው በኋላ በጥቂት የመጣው ሰው ማንነት ሲታወቅ ነው። ለካስ ያ በድሃሊስትሮ የለመደ ሻምበል ዛሬ ቀን ሲጎልበት በጥይት የመጣው ህልውሃ ሆቴል አርፎ የነበረ እንግዳ አንድ ቱባ የሆነ የረጋ ባልዘመድ ያለውና የባህር ኃይል ባልደረባ የነበረ ሰው ኖሯል። ወዲያው ወሬው ለዚያ የደርግ አባል ይነገርና አብዮታዊ ዘመቻ መምሪያ የታላቁን የደርግ አባል ዘመድ ያቆሰለውን ሻምበል በአስቸኳይ ይዞ እንዲያስር አመራር ተሰጥቶ ሲያስር ሲፈታና ሲገል በነበረበት ሰፈር ታሳሪ ሆኖ ዘብጥያ ወረደ። አንድ ጊዜ ሻምበል እስር ቤት ከተወረወረ በኋላ ፍትጊያው በሻምበልና በጥይት ተመቺው ሰው መካከል መሆኑ ይቀርና የገዳይ ደጋፊ በሆነው የባለ ጊዜ የአምሳ አለቃ ረገሰ አስፋውና የቆሳይ ዘመድ በሆነው በሌላው የደርግ አባል መካከል ይሆናል። ለገዘ ወዳጁን ሻምበሉን ለማስፈታት ሌላው የደርግ አባል አካለ ጎዶሎ ሆኖ የቀረው ዘመዱን ደም ለመበቀል አካል አጉዳዩን ለፍርድ ለማቅረብ በዚህ የሽሞች ፍትጊያ መካከል ነበር የዚያ የደሃ ሊስትሮ ደም ወደ እግዚአብሔር ጮሆ የተሰማው። ምክንያቱም ሻምበሉ እንዲታሰር የሚፈልገው የደርግ አባል የፖለቲካ ካድሬውን ሻምበል በአንድ የአካል ማጉደል ወንጀል ከመክሰስ ይልቅ መቼም ጊዜ ያነሳው ካድሬ ሆኖ ወንጀል ሳይፈጽም የሚቀር አለ ማለት ዘበት መሆኑን ስለሚያውቅ የሚያቀርበው ክስ ክብደት ለመስጠት ሲል ሻምበሉ ያደረገውን ነገር ሁሉ ሲፈለፍል ሻምበል አንድ ጊዜም አንድ ሊስትሮ ወደ ቀበሌ አልሄድም በማለቱ በግፍ የገደለው መሆኑን የሚገልጽ መረጃ ስላገኘ የነፍሰ ገዳዩ ወንጀል ቁልቁል ወርዶ የአካል ማጉደል ወንጀል ማጠናከሪያ ሆኖ ቀረበ። በዚህ ሁኔታ ነበር ሻምበል ታስሮ አራተኛ ክፍለ ጦር እኛ ጋር የመጣው። ሻምበሉ ራሱን ለመከላከል ከጻፋቸው መልሶች መካከል አንድ የሚያስገርም መልስ አይቼ በጣም ነው የታዘብኩት። ቃሉን ሲሰጥ የተጠየቀው በነፍስ ግዳይና በአካል ማጉደል ሲሆን ይበልጥ ለመከራከርና ምክንያት ለመስጠት የሚፈልገው ስለ አካል ማጉደሉ እንጂ ስለ ነፍስ ግዳዩ አልነበረም። ያውቀዋላ አንቱ የተባለ የደርግ አባል ዘመድ ኖሮት ሻምበልን በእስር ቤት ያበቃው አካሉ ያጎደለው ሰው እንጂ ያ ምስኪን ሊትሮማ ጠራቢዮተኛ ተብሎ ደሙን የሚመልስለትም ሆነ ደመኛውን ለፍርድ የሚያቀርብለት ባለጊዜ ወዳጅም ዘመድም አልነበረውምና አካል ማጉደሉን ክስ ካመለጠ የነፍስ ግዳዩ ለዚህኛው ክስ ማጠናከሪያ ብቻ ሆኖ የቀረበ ነበር። ስለ አካል ማጉደሉ ራሱን ለመከላከል 10 እና 20 30 ጊዜ ከሰረዘን ከደለዘ በኋላ በጽሑፍ በሰጠው መልስ እኔ ሰውየው ሆቴሉን ሲያውቅ አግኝቼው ሁኔታውን ለማብረድ ስል በጥይት እግሩን መታወት እንጂ ከዚያ ሌላ ምንም አላደረኩም፣ እግሩን የቆረጠው ሐኪሙ ነው ብሎ የሰጠውን ቃል ሳይ የሰውየው አእምሮ ትክክለኛ መሆኑን ነው የተጠራጠርኩት። ለመሆኑ እሱ በጥይት መጥቶ ባያቆስለው ኑሮ ሐኪሙ ከመንገድ ጠልፎ መጥቶ እግሩን ይቆርጠው ነበር ወይስ ምን አይነት ፍርድ ቤት ነው ይህንን መልሱን ተቀብሎ እሱን አስተራብቶ ሐኪሙን በአካል ማጉደል ይከስልኛል ብሎ እንደዚህ አይነት መልስ የሰጠው? ምንም እንኳ ትቶት ከሄደው ወረቀት የተከሰሰበት ጉዳይ ከባድ መሆኑን ብናውቅም ያሉት አጋሮች በወቅቱ የዋዛ ስላልነበሩ ይህንን ሁሉ ካደረገ በኋላ እሳት ስላወጡት እነሱን ለማስደሰት ሲል እስር ቤት በነበረበት ዘመን ያየውንና የሰማውን ሁሉ አጠናቅሮ አቅርቦ ባያስገድለን እንኳ አስጠርቶ ቢያስገርፈንስ የሚለው የብዙ እስረኞች ስጋት ነበር። እንዲህ እያለ አንድ 3 ሳምንታት ያህል ካለፉ በኋላ አንድ ቀን ከሰዓት በኋላ እስረኛው ሁሉ እረፍት ወጥቶ ግማሹ ሲዞር ግማሹ ቆም ቆም ብሎ እያወራ የእስር ቤቱን ዋና የውጭ በር ከውጭ ለመክፈት መቀርቀሪያዎቹ ሲንጓጉ ተሰማ። መቼም ያ በር የሚከፈተው በተለይ ከሰዓት በኋላ ከሆነ ማታ የሚገደሉ እስረኞች ለመውሰድ፣ ቀን ከሆነ ደግሞ አዲስ እስረኛ ሲመጣ ወይም እስረኛ ወደ ደርግ ጽሕፈት ቤት ለመውሰድ ስለሆነ ሁሉም እንቅስቃሴውን አቋርጦ ቀጥ ብሎ በር በሩን መመልከት ጀመረ። በሩ ተከፍቶ ሲያልቅ ያ ስንፈራው የነበረው ሻምበል ጀረቱን ገልብጦ የውጭውን በር ገባ። በእጁ ማስታወሻ ደብተር ቢጤ ይዟል። ከኋላ የተከተሉት ደግሞ የሲቪል ልብስ የለበሱ ሰዎች ናቸው። ሁሉም ሰው በአንድ ጊዜ ሐሳቡ አንድ አይነት ሆነ። ሻምበል አንድ ባንድ ስማችንን እየጠራ ወደ ቀረበው መኪና ሲጭነን ታየን። የሲቪል ልብስ በለበሱት ሰዎችና በአራተኛ ክፍለ ጦር እስር ቤት የጥበቃ ወታደሮች መካከል ርክክቡ የወሰደው ሰዓት በጣም ረጅም ጊዜ መሰለን። በመጨረሻ የሲቪል ልብስ የለበሱት አጃቢዎች ሻምበልን ትተው ሲሄዱ የተረከቡት ወታደሮች አጅበውት ወደ እኛ መጡና የአስር አለቃው የቤት ኃላፊ ብሎ ተጣርቶ አዲስ እስረኛ ነው እናንተ ክፍል ተመድቧል ብሎ ለእኛ ክፍል ኃላፊ ሲያስረክበው ሁላችንም እፎ ያልንና የተረፈችንን ሰዓት ለመጠቀም ዙሯችንን ተያያዝ ነው። ሻምበል ለሁለተኛ ዙር እስራት ተመልሶ ከመጣ ወዲህ ሞራሉ ሁሉ ዳሽቆ ነበር። ለሚቀርቡት ሰዎች እንዳወራው የእሱ ደጋፊና ተባባሪ የነበረው ለገሰ አጥፋው ምንም እንኳን የታሰረበትን ምክንያት አቃሎ ቢፈታው ዘመዱ በጥይት የተመታበት የደርግ አባልም ከሰባቱ ዋና የደርግ አባሎች መካከል አንዱ ስለሆነና ስልጣኑ የዋዛ ስላልነበረ ያላግባብ የፈሰሰውን የዘመዱን ደም ለመበቀል የለገሰን ትዕዛዝ ሽሮ ሻምበልን መልሶ ነበር ያሰረው። ከዚያ በኋላ ሻምበል ብዙውን ጊዜውን የሚያሳልፈው ቀኑን ሙሉ በመተኛትና በብቸኝነት ሲሆን አልፎ አልፎም ከሰዎች ጋር ለምን አያችሁኝ ሁሉ እያለ ጸብ ጀመረ። ይህ ሁኔታው ደግሞ ጭራሽ እስረኛው አበደ እያለ እንደ እብድ እንዲመለከተውና እንዲሸሸው ስላደረገው የባሰ ደረጃ ላይ ደረሰ። በዚህ መካከል አንድ ቀን ማታ የእስረኛ ቆጠራ ተደርጎ በሩ ተቆልፎ ሁሉም እስረኛ ከተኛ በኋላ ሻምበል በትንሽ የዋና የውስጥ ሱሪ ሆኖ ያንን ብረት በማንሳትና ገመድ በመጎተት የዳበረ ጡንቻውንና ደረቱን ወጣጥሮ በነገራችን ላይ አየር ኃይል ውስጥ በነበረበት ጊዜ በገመድ ጉተታ ስፖርት ዋና ተሳታፊ ሲሆን ተፈረጠመ ሰውነቱና ጡንቻው እንዲሁ በአጭር ቁመቱ ምክንያት ሁል ጊዜ ከገመዱ መጨረሻ የሚመደብና አንዴ መሬት ላይ ተቸንክሮ ትከሻው ላይ ገመዱን ካዋለ ማንም እንደማይነቀንቀው እዚያ እስር ቤት ያሉና የሚያውቁት የአየር ኃይል አባላት ይመሰክሩለታል። ተነስቶ መንጎራደድ ጀመረ። ብዙዎቻችን ምን ሊያደርግ ይሆን ብለን ስንጠብቀው ከበሩ ጀምሮ እስከ ውስጥ ድረስ እየተራመደ ልክ አብዮት አደባባይ ያለ ይመስል በከፍተኛ ድምፅ መፈክር ማሰማት ጀመረ። የሚገርመው ነገር ግን እስር ቤት ውስጥ ያለነው እስረኞች ከሁሉም አይነት ተቃዋሚ ቡድኖች የተሰባሰብን ስንሆን አስተኛኘታችንና የቦታ አያያዛችንን እንደሚመለከት ሰው አንድ ነገር ግልጽ ሆኖ ይታያል። በአብዛኛው አንድ አካባቢ ተሰባስቦ ወይም ተርታውን የሚተኛው የሚተዋወቅና በአንድ አይነት ክስ የታሰረ ነው። ታዲያ ሻምበል ሆዬ ይችን በደንብ ሲያጤነው መሰለኝ የኖረው ከአንዱ ጥግ ወደ አንዱ ጥግ እየተጎማለለ ልክ የሀፓ አባላት ያሉበት አካባቢ ሲደርስ የግራ እጁን እያነሳ የሀፓ ይውደም፣ አዝማቾቹና ደጃዝማቾቹ አካባቢ ሲደርስ ኢዲዩ ይውደም፣ ትግሬዎቹ አካባቢ ሲደርስ ሻቢያ ይውደም እያለ መፈክሩን ማስተማር ቀጠለ። መጀመሪያ አካባቢ አንዴ የፈለገውን መልእክት ካስተላለፈ በኋላ ሲበቃው ያቆማል ብለን ሁላችንም በመገረምና እንደ መዝናኛ በመቁጠር ስናየው ቆየን። ግን ያለማቋረጥ ሲቀጥል አንዳንድ እስረኞች የቤት ኃላፊውን ዝም አሰኝልን እንተኛበት ማለት ጀመሩ። የቤት ኃላፊው ዝም እንዲል ቢጠይቀው ጭራሽ መልስ እንኳ ሳይሰጠው ድምፁን በጣም ከፍ አድርጎ መፈክሩን ማሰማት ቀጠለ። ድምፁ ውጭ ላሉት ዘቦች ሁሉ ይሰማ ነበር። ከዚያ የቤት ኃላፊው በር በተዘጋ ጊዜ ውጭ ካሉት ዘቦች ጋር ለመነጋገር ስንፈልግ እንድንፈጽም በታዘዝነው መመሪያ መሰረት ታጠፈ ጋዜጣውን በተዘጋው በርና በር መካከል አሾልኮ ጋዜጣው ለዘቡ እንዲታይ ያውለበለበ፣ ዘብ ዘብ ችግር ተፈጥሯልና ተረኛው የአምሳ አለቃ ይጠራልን ማለት ጀመረ። እንኳን ችግር ተፈጥሯል ተብለውና ከውስጥ ድምፅ ሰምተው ይቅርና እንዲያውም ሁሌ በፍርሃት ላይ የሚገኙ ዘቦች ጉዳዩን ወዲያው ለአምሳ አለቃው አሳውቀው እሱም በአስቸኳይ ለእስር ቤቱ ኃላፊ ሻለቃ ነግሮት ኑሮ ወዲያው ሻለቃ በአምሳ አለቃው በአስር አለቃውና ወደ አስር በሚጠጉ ወታደሮች ታጅቦ ደረሰ። የውጭው በር ሊከፈት ሲል የእስር ቤቱ ኃላፊ ሻለቃ ድምፁን ጎላ አድርጎ ሁላችንም ከበሩ ራቅ ብለን እንድንጠብቅ መመሪያ አስተላለፈልን። ምናልባት ችግር አለ ብለን አላፊውን አስጠርተን ወታደሮቹ ሲገቡ አፍነን ይዘን የምናመልጥ መስሏቸው ሊሆን ይችላል። ብቻ ምን አለፋችሁ ውጭ እየዘነበ ስለነበር ከዝናቡ ልብሳቸው ላይ ውሃው እየተንጠፈጠፈ መስታሪያቸውን ባነገቡ ወታደሮቹ ታጅቦ ሻለቃው ወደ ስርክ ፍላችን ሲገባ ሻምበል እንደዚያው በኋላ የውስጥ ሱሪ ብቻ እንደሆነ እየተጎማለለ ሳንዱጫ ወደ አንዱጫ እየተራመደ መፈክሩን ማስተማር ቀጠለ። አሁን ነገሩ ያንድ ሰው ብቻ እንጂ የመላው እስረኛው ከአለመሆኑን ሻለቃው ሲረዳ ሻምበሉን በማረጉና በስሙ ጠርቶ ዝም እንዲል ይጠይቀዋል። ሻምበል ምንም እንዳልሰማ ሆኖ ይቀጥላል። ከዚያ የሌሎችን እስረኞች ድጋፍ ለማግኘት ነው መሰለኝ አንተ በቀደም ተፈተህ ቀዝቃዛ ቢራን ስትጠጣ ሰንብተህና የተመቻቸ አልጋ ላይ ተኝተህ ከርመህ መጥተህ እነዚህን ስንት ዓመት ሙሉ በትዕግስት ውሳኔያቸውን የሚጠብቁ ሰዎች አላስተኛ ብለህ ትበጠብጣቸዋለህ? ዝም ትላለህ? ዝም ብለህ ተኛ፣ ያለበለዚያ ግን በገመድ አስሬ ነው የማሳድርህ ብሎ ተቆጣው። ከዚያ ሻምበሉ ወደ ሻለቃው ዘወር ብሎ ሻለቃውን በነገር ለመውጋት ጦር ውስጥ የመሸጉ አድሃሪያን ይመነጠራሉ የሚል መፈክር ሲያሰማ ሻለቃው የስድቡ ውርጭብኝ ወደ እሱም እንደ ተሰነዘረ ሲያውቅ ተናዶ ወታደሮቹን አዞ ከእስር ክፍሉ እንዲያወጡት አደረገ። ከዚያም ሻለቃን ያጀቡትና ከእንቅልፋቸው በመቀስቀሳቸው የተናደዱት ወታደሮች ተረባርበው ልክ ሰንጋ እንደሚጠልፍ መሬት ከጣሉት በኋላ ትንሽ ሲጠባበቁ ቆይተው ገመድ ስለመጣላቸው እጁን የፊተኛ ወደ ኋላ ካሰሩት በኋላ እግሩንም ደግመውት የት ሊወስዱት ይሆን ስንል በዚያ በዝናብ እዚያው እስር ቤት ግቢ ውስጥ ከእስር ቤቱና ከዘቦቹ መጠበቂያ ማማ መካከል የሚገኝ አስፋልት ላይ ዝናብ ላይ ጥለውት ሄዱ። ሻምበል እጁም እግሩም ስለታሰረ ምንም መነቃነቅ ባይችልም ወታደሮቹ ትተውት ከሄዱ በኋላ ሁሉ መፈክሩን ሲያሰማ ቆይቶ ወደ ኋላ ላይ አቅሙም አለቀና እንቅልፍም አዳከመው መሰለኝ ይነጋጋ አካባቢ ድምፁ እየሰገለ ሄደና ዝም አለ።
ምን እንጠብቃለን? ካሳዬ ፍጹም ስላች ያለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዕድ ተሰጥቶ የሀገራችን መሬት ቀቦ ሲኮማተር ጎሳን ያጋጨ እልቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ክፉ ሞልቶ ፈሶ ካጥም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳ ወያኔን ለመጣል። አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ሕይወት ገብሮ ትዕቢተኛውን ወያኔ ባስጡን ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አስተርገው ገብተው የወር ተቃዋሚ ጠባብ ባንዳዎችን ካጉራ ተሰብስበው አምልኮተ ሰይጣኑን ትንግርተኛውን ፈላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ኡን ይኖር ይሆን? ከዚህ ባሰ በደል ከዚህ ባሰ ስቃይ ይኸውና ዛሬ ለወደፊ ዘረኞች ነሰው በላያችን ፓይናችን እያየን ጦርነት አውጀው ስትፈርስ አገራችን ሰበናችንን ገፈው በስራት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ ተገፍ ተፈናቅለን የሚላስ የሚቀመስ እህል ውሃ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሾ ተቃሚው ከርቶ እጁ ሰጥቶ አንድ ያፋልቻ ከህዝብ ወግኖ ቆሟል። በቃል ኪዳኑ ጸንቶ ሳጥት ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን በጠላቶቹ ሳይቀር በአባይ ኢትዮጵያ ስም ሁሌ የሚጠራውን አንጋፋውን ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ይህቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተላ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ያመጽ እድልናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋጠን ወያኔ ያደግን ዘረኛ ባንዳውን ዶጋ መድ አድርገ እናቸንፋለን።
ሰቆቃወ ጴጥሮስ አይ ምን ነው መብርሃን ኢትዮጵያን የጨከንሽባት? ምን ነው ቀኝሽን ረሳሻት? እስከመቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦሻሽን ታዞሪባት? ፈተናዋን ስቃቀኗን ጣሯን ይበቃል ሳትያት? አላንቺ እኮ ማንም የላት። አውሮፓ እንደው ትናጋዋኔ በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። ና ፈርቼ እንዳልባክን ሲርቀኝ ያህልሽ ወጋጋኒ አንቺ ካጠገቤ አትራቂ በርታ በይኝ መብርሃኔ ቃል ኪዳኔን እንዳልረሳት እንዳዘነጋት ኢትዮጵያን አሁን ብቻዬን ምን ይፈራው እሸሸግበት ጥግ አጣሁ ምጠናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይፈራት ይሰጋሁ። አዋጅ የመስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀስፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀስፌ በሕፃን እግሬ ድኬባት በሕልም አቅናፌ ከንፌ رنينتين بسبلوا بمدروا على بأس اللفة كتاك أتنا كتجاك قلقل قارتك أكفة بقاوي الرنيات دبالاي كرمت اندوزو في الساشي بقطر يدمنا داسي بقدر يشلقوا الداراشي كقوقنا كميلاقوا كجغرات رنس التشاشي بولز آفاف حرق زلاي مورور من تلتل تلوشي كفلفل غار روج أسقطني كقبرو دببكوشي كرادا جاف سارا جدا لقتو لاميت النشي قطوش لتجاي إليت قردوش لتما دي بريوشي راسي لما ساكو تنشي درقوش لقلقلي كاوري كلالي إما ساوسري قجو مسكلي لسحاي يشولا تلالي لزنابي يقسا تلالي ولو ينبك أفو ماسس يا بابا ان بوت سيفان الدا يجد اوشي ساري تلم اللمي تسمع الروس داد ميدا ازمراوت عالي كنبل سيل كفتو لهورا سين الدا فرسي قلبياس شمتت كوفوش زيما سكدا لبي بنفاس تنصفو بواشنطو ايتاسي كدا ياكينو ايتوبيا ملات المبران رساشات ያችን የልጅነት ምስራች የህፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጽፍቶሽሽን ትነችባት ስሜን በስምሽ ሰይሜ በአገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ተቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጥላት ነፍሴ ላይ በሳት ታትሞ የመናኒው ያባሰ ደላ ረድ ሆኜ አብሮኝ ታድሞ ሮቴ እምነትሽን ጸንሶ ስጋ ፈቃዴ ተድሶ ህንጻሽ መዲና ቆሞ ለክብርሽ ድባብ መሰሶ ስሜን በስምሽ ሰይሜ ሆነሽኝ እምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ ቦንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወርቅ ከምሰጭኝ ለፍርሃት ጦስ ምን ነው በረኝነት እድሜ አይኔን በጓጓጣት የሎስ የጋኔል ጥምባንሳ ከንፎ ወርዶ በጭለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የሷን ሞት እንደሞታት ገላዋ ገላዬ እንዲሆን አሁን ብቻዬን ነኝ ፈራው መጠናበት ልባጣው ከሸግበት ጥጋጣው ህፃን ሆኜ የርግብ ጫጩት አንዳንዴ ራው ሲያዳክማት ችጋሪ ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፋ ሙቀት ታቀፋት እፍ እያለች ግንባራዋ ላይ ህይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺማ አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገብጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳኔ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋውሬ እንዳልታወር ለየለቱ ሞት እንዳልሰልፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህልናዬ ዲብ ኃይልሽ በፋሴ ይረፍም فراسه يا رب ببنيما انتي كالشين السقام كرتم بيه يتلبتي الششقبتي اتفام يجمع دمسكالين يقوط يتاقسبت على اتام الازيان ما بيكاين نني يتوقف عمي على انتي اللاتي انتي عسنين يندسان اللاتي عصرك ابني يمنفك انجا لسقاتي اتاما جاكا لكن كثير من النشا هون بالشاين من يفرعوا ششقبت تقاطعوا متنابت لباطعوا أسفل المتوسل سعند قبلنا